راتی کپی بوری رولیت دیبینا نگاتی بولا
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በብዙዎች ላይ በጋራ የሚደርስ የመከራ አይነት ነው። በእንግሊዝኛው አጠራር collective trauma ይባላል። በተለይ በማህበረሰብ መሰረታዊ መዋቅር ላይ የሚያደርሰው ዘላቂ ውድመት ይበልጥ አስከፊና አሳሳቢ ያደርገዋል።
በህይወት ላይ ዘግናኝ ጥፋት ያደርሳል፣ የህይወትን ትርጉምና ዋጋም ያቀውሳል።
እናም ከሩቅ አስተባቢነት የሚመነጭ ማህበረሰቡ በጋራ የት እንደነበርና ወዴት ማምራት እንደሚሻም አባላቱ አብረው እንዲመክሩ
በጋራም የሚያቀኑበትን መንገድ የሚያመላክቱ ሐሳቦችን በጥሞና ፈትሾ ቀጣዩን ትውልድ ከመሰል መከራ የሚታደጉ መሰረቶችን ለማኖር በትጋት መስራትን ጥምር ይጠይቃል።
መከራ የደረሰባቸውን የተጎዱ ወገኖች ከወደቁበት በጋራ ከማቅናት የሚጀምር ተጨባጭ ሥራ ግን ቁስሉን ማከም ብቻ ሳይሆን የዘለቄታውንም ጉዞ ቀያስጀምር ነው።
የስነ ልቦና የማህበረሰብ ሳይንስ ጥናት አዋቂዎችን ሙያዊ እይታ የሚጋብዙትን አበይት ርዕሶች በቀጠሮ አቆይተን
ለአሁኑ ግን ካነጋጋሪውና ደርዝ ያለው ውይይትና ክርክር ጭምር ከሚጋብዙት በወቅታዊ ርዕሶች ላይ ካተኮሩ የምሽቱ የራዲዮ መጽሔት ዝግጅቶች አንድ ሁለቱን እናስተዋውቃችሁ። የአገር ጉዳይ ነው ቅንብሩ።
ዩናይትድ ስቴትስ ኢትዮጵያን አስመልክቶ ትከተላለች ባሉት ፖሊሲ ዙሪያ በቅርቡ ጽሑፎቻቸውን ያስነበቡት
አቶ ገብርኤል ንጋቱና አቶ ነጋሽ አብዱራህማን
እንዲሁም በርዕሰ ጉዳዩ ዙሪያ የበኩላቸውን አስተያየት ያቀረቡት አቶ አዲስ ዓለም ደስታ ናቸው።
ከሶስቱ እንግዶቻችን ጋር የምንጀምረው ዝግጅት ቀዳሚው ነው። የሰዓቱን የዓለም ዜና ተከትሎም ይቀርባል።
ባለፈው እሁድ የተጀመረ ሌላ ተዛማች በኢትዮጵያ ወቅታዊ ርዕሶች ዙሪያ የሚካሄድ ክርክር ሁለተኛ ክፍልም ለምሽቱ ይዘናል።
ሌሎችም አሉን።
ጤና ይስጥልን፣ እንደምን አመሻችሁ፣ እንደምን ሰነበታችሁ ክብራትና ክብራን አድማጮቻችን።
ከዛሬ እሁድ ጥር 29 2014 ዓ.ም ልዩ ልዩ ክርክሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች
ትዝታ በላቸውና
አሉላ ከበደ ነን። አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
ጠብቁን።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የአፍሪካ ህብረት ለኢትዮጵያ ግጭት ሰላማዊ መፍትሄ ለማፈላለግ ከአህጉሪቱ የተለያዩ አካባቢዎች ተጨማሪ ባለሙያዎችን እንደሚያሰልፍ አስታወቀ። የኢትዮጵያ የጸጥታ ቀውስ በሰላማዊ መንገድ እንዲቋጭ የሚያደርገውን ጥረት ህብረቱ አጠናክሮ መቀጠሉን የገለጹት የሰላምና ጸጥታ ምክር ቤት ኮሚሽነሩ አምባሳደር ባንኮሌ አዴኦዬ የአፍሪካ ቀንድ ልዩ ልዑኩ ኦሊሴጉን ኦባሳንጆ ወደ አማራና አፋር ክልሎች ሄደው ሁኔታውን እንደሚመለከቱ ገልጸዋል። የአፍሪካ ህብረት በ35ኛው የመሪዎች መደበኛ ጉባኤው እየተበራከቱ የመጡ የመፈንቅለ መንግስት አድራጎቶችን በአንድ ቃል ማውገዛቸውም ታውቋል። ከአዲስ አበባ የተጠናቀረው ሙሉ ዘገባ በዜናው ክፍለ ጊዜ መጨረሻ ይቀርባል። አንድ ኮንጎሌዛዊ ስደተኛ ብራዚል ውስጥ ሰሞኑን ተደብድቦ ከተገደለ በኋላ የሀገሪቱ ግዙፍ ከተሞች በተቃዋሚ ሰልፎች መጨናነቃቸውን አሶሺየትድ ፕሬስ ዘግቧል። የ24 ዓመቱ ሙዋሴ ሙጌኒ ካባጋምቤ ሪዮ ዴ ጃኔሮ ውስጥ ባራዳቲዋካ በሚባል የመኖሪያና የገበያ አካባቢ አንድ ኪዮስክ ውስጥ ይሰራ የነበረ ሲሆን ማንነታቸው ባልተገለጸ ሰዎች ተደብድቦ የተገደለው የዛሬ 2 ሳምንት አካባቢ ነበር። ሙዋሴ ይሰራበት ወደ ነበረ ሱቅ የሚወስድ መንገድ የሙዋሴን ፎቶዎችና ስዕሎች በሰፈሩባቸው ሰልፈኞች ባነሮች መሸፈኑ ታውቋል። በመላ ሀገሪቱ ቁጣ ከተነሳ በኋላ ትናንት እና ዛሬ ሪዮና ሳኦ ፖሎ ውስጥ ከፍተኛ ሰልፎች መደረጋቸው ተገልጿል። የቱኒዚያ ፕሬዚደንት የሀገሪቱን ጠቅላይ የዳኝነት ምክር ቤት ዛሬ በተኑ። ፕሬዚዳንት ካይስ ሰይድ የዛሬውን እርምጃ የወሰዱት የሀገሪቱ ከፍተኛው የፍትህ አካል በተለይ ሙስናና ሽብር ፈጠራን በሚመለከቱ ዶሴዎች ላይ ዘገምተኛ እንደሆነ ለወራት ትችትና ወቀሳ ሲያሰሙ ከቆዩ በኋላ መሆኑን የሮይተርስ ዘገባ ይናገራል። ዳኞች የመንግስቱ ተግባራት አካል ናቸው፣ በራሳቸው እንደ መንግስት እንዲንቀሳቀሱ አልፈቅድም ሲሉም ፕሬዚዳንቱ ትችት አዘል መልእክት ሲያሰሙ ቆይተዋል። ይህ የፕሬዚዳንት ካይስ ሰይድ እርምጃ የፍርድ ቤቶችን ነጻነት እንዳይጋፋ ስጋት እንዳደረባቸው ከሚገልጹ ተቀናቃኞቻቸው የበረታ ተቃውሞ ሳያስነሳባቸው እንደማይቀር እየተሰማ ነው። በደቡባዊ አፍሪካ አካባቢዎች ባለፈው ሳምንት ደርሶ ብዙ ጉዳት ያስከተለውን የሐሩር አውራጃ ወጀብ አናን የተከተለው ሳይክሎን ባትሪ ብዙ ጉዳት ያደረሰ መሆኑን የሚቲዮሮሎጂና ሌሎችን ባለስልጣናት አመልክተዋል። በሰዓት 235 ኪሎ ሜትር ይከንፍ የነበረው ወጀብ ወደ ማዳጋስካር ምስራቃዊ አካባቢ ሲቃረብ ወደ 110 ኪሎ ሜትር ዝቅ ማለቱንና ትናንት ምሽት መሬት ላይ ሲደርስ በሰዓት 80 ኪሎ ሜትር ግፊት የነበረው መሆኑንና በአንድ ሰዓት ተኩል ጊዜ ውስጥ ከ27000 በላይ ሰው መፈናቀሉን ብሔራዊው የሚቲዮሮሎጂ ቢሮ መግለጹን አጃንስ ፍራንስ ፕሬስ ዘግቧል። ከጥቂት ሳምንታት በፊትም በማዕበል አና ምክንያት ማዳጋስካር፣ ሞዛምቢክና ማላዊ ውስጥ ቢያንስ 90 ሰው መሞቱን ሪፖርተራችን ላሜክ ማሲና ከቺክዋዋ ማላዊ ያጠናቀረው ሪፖርት ይጠቁማል። ማላዊ ውስጥ ከ17 ወረዳዎች ቁጥሩ ወደ 190,000 የሚጠጋ ሰው ተፈናቅሏል። በብዙ አካባቢዎች መደበኛ እንቅስቃሴዎችና ንግዶች መቋረጣቸውንም ዘገባዎቹ ጠቁመዋል። ሩሲያ በዩክሬን ድንበር አቅራቢያ ለታሰፈር ከመትችለው ተዋጊ ኃይል በዚህ የአውሮፓ ወር አጋማሽ 70% ቦታ እንደምታሲዝ የአሜሪካ ባለስልጣናት ተናግረዋል። ይህ ጠንካራ አቅም ፕሬዚደንት ቭላዲሚር ፑቲን በዩክሬን ላይ ሙሉ ወረራ ለመክፈት እንደሚያስችላቸው ባለስልጣናቱ አመልክተዋል። ማንነታቸው እንዳይገለጽ የጠየቁት የዩናይትድ ስቴትስ ባለስልጣናት የውስጥ ክትትል ማካሄዳቸውን ጠቁመው ፑቲን በመጪዎቹ ጥቂት ሳምንታት ውስጥ ወረራ የመክፈት ሐሳብ እንዳላቸው ቢናገሩም አሁንም ግን ዲፕሎማሲያዊ መፍትሄ ለማፈላለግ ገና አለመፈዱን ጠቁመዋል። ወደ ዩክሬን ተዋጊ ጦር እንደማያዘምቱ ፕሬዚደንት ጆ ባይደን ቢናገሩም የጠቅላይ እዙን ሰራተኞችና ተዋጊ ወታደሮችን የኔቶን ምስራቃዊ መከላከያ ለማጠናከር በሚል ወደ ፖላንድና ሮማኒያ መላካቸውን አሶሺየትድ ፕሬስ ዘግቧል። ዩናይትድ ስቴትስ መሰረተ ቢስ ፍርሃትን እያቀጣጠለች ነው ስትል የምትወቅሰው ሞስኮ ዩክሬንን የመውረር እቅድ እንደሌላት እየተናገረች ነው። የቱርክ ፕሬዚደንት ራሲብ ታይብ ኤርዶዋን ለኦሚክሮን መጋለጣቸውን ትናንት አስታወቁ። ፕሬዚደንቱና ባለቤታቸው ኤሚን ቀላል የኮቪድ ስሜቶች እንዳሉባቸው በትዊተር ባሰፈሩት መልእክት አስታውቀዋል። ፕሬዚደንቱና ባለቤታቸው በኮቪድ-19 መያዛቸው የተነገረው ወደ ዩክሬን ሄደው አቻቸውን ቮሎዲሚር ዜሌንስኪን ኪየቭ ላይ ካነጋገሩ ከሁለት ቀናት በኋላ ነው። ከኪየቭ የወጣ ዜና የለም እስካሁን። ወደ አፍሪካ ህብረት ዘገባ ለመልሳችሁ የዛሬውን የአፍሪካ ህብረት የመሪዎች ጉባኤ ሁለተኛ ቀን ሁሉ በተመለከተ ኬኔዲ አባተ ዝርዝሩን ከአዲስ አበባ ከአፍሪካ ህብረት ይዟል፣ ቀጥሎ ይቀርባል።
የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ኮሚሽነር አምባሳደር ባንኮል ያደወዬ የአህጉሪቱን የሰላምና ጸጥታ ቀውሶች በተመለከተ በሰጡት መግለጫ የኢትዮጵያ ጉዳይ በአሁን ወቅት በህብረቱ ከፍተኛ ትኩረት ማግኘቱን ጠቁመዋል። በሰሜን ኢትዮጵያ ግጭት ከተከሰተበት ዕለት ጀምሮ የአፍሪካ ህብረት ሰላማዊ መፍትሄን የማፈላለግ ስራ ሲሰራ መቆየቱን የገለጹት ኮሚሽነሩ ለዚህ ጉዳይ ኃላፊነት የተሰጣቸውን የህብረቱ የአፍሪካ ቀንድ ከፍተኛ ተወካይ የሆኑትን የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆን የሚያግዙ ተጨማሪ ባለሙያዎች ወደ ስራ እንደሚገቡም ተናግረዋል።
I believe it is important for me to emphasize this. The African Union is fully seized of this matter.
ይህንን ጉዳይ ማጉላት አስፈላጊ ነው ብያምናለሁ። የአፍሪካ ህብረት በኢትዮጵያ ጉዳይ በሙሉ ትኩረት ተጠምዷል። ለዚህም አስፈላጊ የሆኑ የተለያዩ አብቶች ጉልበትና በሽምግልናና ውይይት ክፍል ውስጥ ያሉ ባለሙያዎችን እንዲሁም የፖለቲካ ተንታኞችን ስንጠቀም ቆይተናል። በሚቀጥሉት ጥቂት ቀናትም ደግሞ የአፍሪካ ቀንድ ከፍተኛ ተወካይ ቢሮ ከአፍሪካ አህጉር በሚመለመሉ ባለሙያዎች በመሙላት እንደግፋለን። ይህም በሰሜን ኢትዮጵያ ሰላምን ለማረጋጋት ሽምግልናና ውይይት ዋነኛ መሰረታዊ ጉዳዮች መሆናቸውን ለማረጋጋት የሚደረግ ነው።
Peace to return to the northern part of Ethiopia.
በኢትዮጵያ ሊካሄድ የታቀደውን ብሔራዊ ምክክር ለመደገፍ ጥረቶች መጀመራቸውንም የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ኮሚሽነሩ አምባሳደር ባንኮል ያመልክተዋል።
The engagement is now for us as the department to also mobilize full support.
አሁንም እናደርገው ተሳትፎ የኢትዮጵያ መንግስት ብሔራዊ የምክክር ኮሚሽን በማቋቋም ለሚያደርገው ጥረት ሙሉ ድጋፍ ማስተባበር ነው። የቀድሞው ፕሬዝዳንት ኦሊሴጎን ኦባሳንጆ ከኮሚሽኑ አባላት ጋር እየተገናኙ መሆኑን ማረጋገጥ ፈልጋለሁ። እርሳቸው በመቀሌ በርካታ ጉብኝቶችን አድርገዋል። በዚህም ሳምንት ኮምቦልቻን ጨምሮ በአማራና አፋር ክልሎችም ጉብኝቶችን ያደርጋሉ። የአፍሪካ ህብረት ዋና መቀመጫ በሆነችው ኢትዮጵያ ሰላም እንድመለስ ሁላችንም እየጎተጎተናል።
ምንም እንኳን የአፍሪካ ህብረትን ጨምሮ የተለያዩ አካላት በኢትዮጵያ የተኩስ አቁም ድርድር እንዲደረግና ግጭቱ በሰላማዊ መንገድ እልባት እንዲያገኝ የሚያደርጉትን ጥረት መቀጠላቸውን ቢገልጹም የፊት ለፊት ድርድር ስለመጀመሩ እስካሁን በይፋ የተባለ ነገር የለም። ይሁንና በሁለቱም አካላት በኩል የድርድር ምልክቶች ስለመኖራቸው ፍንጮች እየታዩ ነው። የህወሓት ከፍተኛ አመራሮች ከሰሞኑ ወደ ድርድር የሚመሩ አበረታች ምልክቶች ስለመኖራቸው በተለያዩ አጋጣሚዎች መግለጻቸው ይታወሳል። ትናንት በነበረው የአፍሪካ ህብረት የመሪዎች ጉባኤ መክፈቻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ደግሞ በኢትዮጵያ ሰላምን ለማስፈን የማንፈነቅለው ድንጋይ የለም ያሉ ሲሆን ምንም እንኳን ስለ ድርድር ባያነሱም ለሰላም ምቹ ሁኔታ ለመፍጠር እንደ በጎ ፍቃድ ማሳያነት ከፍተኛ ደረጃ ያላቸው ተጠርጣሪዎችን ከእስር ለቀናል፣ ግጭቶችን በሰላማዊ መንገድ ለመፍታት ካለን ቁርጠኝነት ጋር በተያያዘ በቅርቡ አካታች ብሔራዊ ምክክር በህጋዊ መንገድ ይፋ አድርገናል ሲሉ ማክለዋል። ይሁን እንጂ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በቅርቡ ለጋዜጠኞች በሰጡት መግለጫ ላይ ከሽብርተኛ ድርጅት ጋር እንነጋገራለን በሚል የተገለጸበት አጋጣሚ የለም ማለታቸው ይታወሳል። የኢትዮጵያን ግጭት ጨምሮ በአፍሪካ የሰላምና ጸጥታ ጸር የሆኑ ሌሎች ጉዳዮችንም ዋነኛ አጀንዳ በማድረግ የአህጉሪቱ መሪዎች በመደበኛ ጉባኤያቸው መወያየታቸውን የገለጹት የህብረቱ የሰላምና ጸጥታ ምክር ቤት ኮሚሽነር አምባሳደር ባንኮል ያደውዬ ከአህጉሪቱ ወቅታዊ ፈተናዎች መካከል የሆኑት የመፈንቅለ መንግስት እርምጃዎች በሙሉ ድምጽ እንደተወገዙም በዛሬው መግለጫቸው አንስተዋል።
Every African leader in the assembly has condemned unequivocally
በጉባኤው የተሳተፉ እያንዳንዳቸው የአፍሪካ መሪዎች የህግ መንግስታዊ የሆኑ የመንግስት ለውጥን በአንድነት አውግዘዋል። በኢዲሞክራሲያዊ ዝንባሌዎች ምክንያት አባሉን የሚያግድ የብየነ መንግስታት አካል የለም። የአፍሪካ ህብረት ግን ይህንን በማድረጉ እውቅና ሊሰጠው ይገባል። እስካሁን በአፍሪካ ህብረት ታሪክ ባልታየ መልኩ በአንድ አመት ጊዜ ውስጥ በመፈንቅለ መንግስት ምክንያት አራት ሀገራት ከአባልነት ታግደዋል። እነዚህ ማሊ፣ ጊኒ፣ ሱዳንና በቅርቡ ደግሞ ቡርኪና ፋሶ ናቸው።
Mali, Guinea, Sudan, and latest, Burkina Faso.
በጊኒ ቢሳው መሪም ላይ በቅርቡ የመፈንቅለ መንግስት ሙከራ መደረጉን ያስታወሱት ኮሚሽነሩ ህብረቱ መሰል ተግባራትን በፍጹም እንደማይታገስ አብራርተዋል። እየተስፋፋ የመጣው ሽብርተኝነትና የኮቪድ-19 ወረርሽኝ ሌሎች ዋነኛ የአህጉሪቱ ቀውሶች እንደሆኑም ነው የገለጹት። የህብረቱ መሪዎች በእነዚህና ተያያዥ ጉዳዮች ላይ የሚያደርጉትን ውይይት ይዘገባ እስከ ተጠናቀረበት ጊዜ ድረስ አልቋጩም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። የተከበራችሁ አድማጮች፣ በመጨረሻም የ2021 ዓመተ ምህረት የአፍሪካ ዋንጫ የፍጻሜ ጨዋታ ካሜሩን ዋና ከተማ ያውንዴ ላይ በግብጽና በሴኔጋል መካከል ከ50 ደቂቃ ባነሰ ጊዜ ውስጥ ይጀምራል። ቤጂንግ የክረምት ኦሊምፒክን እያስተናገደች ነው። በሰላሙ የፍልሚያ መስክ መልካም እድል ለአፍሪካም ለመላው ዓለም አትሌቶችና ለሀገሮች ሁሉ። ከቀሪ ዝግጅቶቻችን ጋር እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ዜናውን ያሰማዋችሁ ሰለሞን አባተ ነኝ። ጤና ይስጥልኝ።
እንደምናመሻችሁ
ክብራትና ክብራን አድማጮቻችን፣ እሁድ ጥር 29 2014 ዓ.ም የራዲዮ መጽሔት ጀመረ።
በመግቢያችን ካስተዋወቅናቸው ልዩ ልዩ ዝግጅቶች ጋር የፕሮግራሙ አዘጋጅና አቅራቢዎች እንስሳ ብላቸውና
አሉላ ከበደ ነን። ወደ ቀዳሚው ቅንብር ከማምራታችን አስቀድመንም
አሁን በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም። ፍቅር ማለት ውዴ ፍቅር ማለት ውዴ የህልሙ ዘራችን ወን ፍሬ አፍርቶ ቆንጆ ልጅ ወልደን እሱም ፍቅር ሊማር አንደበት አውጥቶ ፍቅር ማለት እማ ብሎ ቢጠይቅሽ ፍቅር ማለት እማ ብሎ ቢጠይቅሽ ይህንን ንገሪው ሳትፈሪ ሳይጨንቅሽ ይህንን ንገሪው ሳትፈሪ ሳይጨንቅሽ ፍቅር ማለት ልጄ የተራሆ ህያት ባዶ ጥርቃሚ የሶስ ፊደል ጥምረት የቀል ልቅምቃሚ የደቂቃ ስሜት ወይ ጊዜያዊ ጥቅም አይደለም ምስጢሩ የደቂቃ ስሜት ወይ ጊዜያዊ ጥቅም አይደለም ምስጢሩ መስጠት 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 በቃ ሁሌ መስጠት እናም በቃ ሁሌ መስጠት እናም ልጄ ይህ ነው የፍቅር ቀመሩ ብለሽ ንገሪልኝ እንዲገባው አርገሽ ፍቅርን ሰጥቶ ምላሽ እንዳይጠብቅ በደንብ አስተንክቀሽ ደግሞም እንዲበዩ ፍቅር ማለት ልጄ ባንድ ውብ ማሳ ውስጥ ካረም ባንዲት ውብ ማሳ ውስጥ ካረም ከቁጥቋጦ ፍጽሙ በራቀች ካንድ ገበሬ እጅ በጽናት ተዘርታ በእምነት የበቀለች ፍቅር ቡቃያ ነች የዓለምን ኃይሎች አጣምሮ ያደላት የተንኮል ገሞራ ያሜት አውሎ ንፋስ ከፍትሮ ማይጥላት ገንዘብ ጎርፍ ሆኖ ስሯን ቢያጥለቀልቅ ፈጽሞ ማይነቅላት ገንዘብ ጎርፍ ሆኖ ስሯን ቢያጥለቀልቅ ፈጽሞ ማይነቅላት ፍቅር ቡቃያ ናት ብለሽ ንገሪልኝ ግን ይህን ሁሉ ቃል ካንደበትሽ ሰምቶ ፍቅር ማለት እማ ብሎ ከጠየቀሽ ሳይረዳ ቀርቶ ይህንን ንገሪው ገበሬው አምላክ ነው ማሳውም ልባችን ዘሩ የፍቅር ቃል ቡቃያው ልጃችን እንዲያውም ከተራ ቃላት ጋር ምን አፈታተነን ፍቅር ማለት ውዴ በቃ እኔና አንቺ ነን ሳፍን የተባሉ አድማጫችን ባደረሱን የፍሬው ገሰሰ ፍቅር ማለት ውዴ በተሰኘችው የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ገጣሚውን ፍሬው ገሰሰን ለግሩም ግጥማቸው እናመሰግናለን።
አድማጮች አሁን ወደ አስተዋወቅናችሁ የምሽቱ ቀዳሚ ቅንብር ነው የምንወስዳችሁ።
ዩናይትድ ስቴትስ ኢትዮጵያን አስመልክቶ የምትከተለውን ፖሊሲ በተለይም ደግሞ በአሁኑ ወቅት በኢትዮጵያ ባለው ሁኔታ ዩናይትድ ስቴትስ እየተጫወተች ያለችውንና ልትጫወት የምትችለውን ሚና የአፍሪካ ቀንድን ስትራቴጂያዊ ተቀመጣ በአንጻሩም የዩናይትድ ስቴትስን ብሔራዊ ጥቅምና በተለይም በአካባቢው ሊኖራት የሚችለውን ፍላጎት ከኢትዮጵያ ጋር የዞታና መጪ ዕጣ ጋር ይተሳሰራሉ ያላችኋቸውን ጉዳዮች የሰሜን ኢትዮጵያ ጦርነት ማብቂያ ያላገኘው ግጭትና ሰላም መታጣት ይልቁንም እጅግ ለበረታ መከራና አልቂት የተዳረጉ ሚሊዮኖች እጣና በመፍትሄ አማጭነት የታለሙ ንግግሮችና ድርድሮች ለማየት ከምንሞክራቸው ጭብጦች ውስጥ ናቸው። ትውውቁን እናስቀድም።
እሺ፣ እኔ ነጋሽ አብዱራህማን እባላለሁ። እዚሁ ኒውዮርክ ከተማ ነው የምኖረው። የተማርኩት ኮሎምቢያ ዩኒቨርሲቲ ሲኖ የተለያየ ባክግራውንድ ነው ያለኝ። ብዙ እድሜ ነው ሰርተውት በቴክኖሎጂ በቅርብ ጊዜ ደግሞ ፊልም ስራ ላይ ተሰማርቻለሁ። ግን በአብዛኛው አሜሪካ ሀገር በኖርኩበት ጊዜ የኢትዮጵያ ጉዳይ አሳስቦኝ በተለያየ መንገድ ስሳተፍ የቆየው ሰው ነኝ። በቅርብ የጻፍኩት በዛ ላይ የተመሰረተ ነው።
አመሰግናለሁ አቶ ገብርኤል።
አመሰግናለሁ አሉላ። ገብርኤል ንጋቱ እባላለሁኝ። አሁን ሰዓት ዋሽንግተን ዲሲ ነው የምኖረው። ላለፉት 21 ዓመታት ያህል አፍሪካ ውስጥ ነው የኖርኩት። በአፍሪካ ልማት ባንክ የባንኩ ዳይሬክተር ጀነራል ነበርኩኝ እና ለምስራቅና አፍሪካ 14 ሀገሮች ኦቨርሲስ አስተዳድር ነበረ። በዚህ ስራ ያው የዲቨሎፕመንት የልማት ባንኪንግ የሚባለው ኤሪያ ነው ሰራሁት። ያንን ጨርሼ ከመጣ በኋላ በአሁኑ ሰዓት በግማሽ ጊዜ የዓለም ባንክ ውስጥ አማካሪ ሆኜ እሰራለሁ። በግማሹ ጊዜ ደግሞ አትላንቲክ ካውንስል የሚባል ቲንክ ታንክ የአስተሳሰብ ማዕከል እዛ ውስጥ ሲኒየር ፌሎ ሆኜ እሰራለሁ። አመሰግናለሁ።
አመሰግናለሁ አቶ ገብርኤል። አቶ አዲስ አለም።
አመሰግናለሁ። አዲስ አለም እባላለሁ። ያው ከአዲስ አበባ ዩኒቨርሲቲ ነው በዓለም አቀፍ ሕግ ግራጁዌት ያደረኩት። ከዛ በኋላ የኢትዮጵያ በአፍሪካ ህብረት እና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ቋሚ መልእክተኛ ጽህፈት ቤት የህግና የኢኮኖሚ ጉዳዮች ባለሙያ ሆኜ ነበር ስራ የነበረው። እስከ ቅርብ ጊዜ ድረስ ነቅ በሚገኘው የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት የተባበሩት መንግስታት የሚከታተል የህግና የኢኮኖሚ ጉዳዮች አማካሪ ሆኜ ስራ ነበር። አሁን ባለው ሁኔታ ያው እየደረሰ ያለውን ግምት ውስጥ በማስገባት በአክቲቪዝሙ ስራ እየተንቀሳቀስኩኝ ነው።
መልካም። እንግዶቼ በቅድሚያ ሁላችሁንም ለጊዜያቸው አመሰግናለሁ። በመግቢያችን እንዳስተዋወቅ ነው አቶ ገብርኤልና አቶ ነጋሽ በርዕሱ ላይ የጻፏቸው ጽሁፎች ናቸው መነሻ የሆኑን። በጽሁፎቻችሁ የተገለጹትን ሐሳቦች እንዲሁም ድምዳሜዎቻችሁን በግርድፍ ትርጉም ነው የምጠቅሰው፣ አለያም በጽሁፋችሁ የተንጸባረቁትን ፍሬ ነገሮች ነው ለጥያቄዎቼ መሰረት ማድርገው። አቶ አዲስ አለምም በጉዳዩ ላይ ያላቸውን አስተያየቶች ጨምሮ የሶስታችሁንም እይታ በስፋት እንመለከታለን። በቀጥታ ወደ ውይይታችን ንግባ። አቶ ገብርኤል ከርሶ ልጀምር። ዩናይትድ ስቴትስ በንዑስ አህጉሩ አፍሪካ ቀንድ ያላትን ተጽዕኖ የሚለው የአማርኛ ትርጓሜ አሻሚነት ስላለው ተሰሚነት በሚለው ወስጄዋለሁ ልታጣ ትችላለች ሲሉ ከዩናይትድ ስቴትስ ጥቅም አንጻር በማንሳት ነው የሚተቹት። እንዲህ ብታደርግም ልትመልሰው ትችላለች የሚል ሐሳብም አቅርበው ይሞግታሉ። በፍጥነት እየተለወጠ ካለው የዓለም ሁኔታ ጋር አብሮ መራመድ የተሳነው ከተጨባጭ ሁኔታ ጋርም ያልተጣጣመ ሲሉም አጠቃላዩን የዩናይትድ ስቴትስ ፖሊሲ አጥብቀው ይተቻሉ። በዋናው ጭብጥን ጀምርና ለዚህ ድምዳሜው መሰረቱ ምንድን ነው?
እንግዲህ አሁን በአፍሪካ ቀንድ የምናየው የዩናይትድ ስቴትስ የውጭ ጉዳይ ፖሊሲ የተዘባረቀ እንግዲህ በአማርኛ ለቅም clarity of purpose የዓላማ ጥራት የጎደለ በአፍሪካ ቀንድ ሆነ እንደ ተፋም ማርገን በአፍሪካ ውስጥ ምንድነው ዩናይትድ ስቴትስ መሪ ሐሳቦች ብላ የምትመለከተው ቀዩ መስመር ምን ላይ ነው? አገሮች ምንድነው ከዩናይትድ ስቴትስ መጠበቅ የሚችሉት predictable በሆነ መተንበይ በሚቻልበት መንገድ? ይሄ በየአራት አመቱ የሚለዋወጥ ሳይሆን በቋሚነት ማወቅ የሚችሉት ምንድን ነው የዩናይትድ ስቴትስ ፖሊሲ ብትል የሚያሳየ ነገር የለም። የዛሬ አመት የትራምፕ መንግስት በነበረበት ጊዜ የነበረው ፖሊሲ እነሱም ራሳችን ትራንዛክሽናል የሚባል ነበር። ማለት በቃ ቻይናን እንዴት አድርገን መዋጋት እንችላለን፣ ቻይናን እንዴት አድርገን ማቆም እንችላለን የሚል ነው እንጂ በራሱ አላማችን ይሄ ነው፣ ምናምንበት ይሄ ነው፣ ምንቆምላቸው ነገሮች ይሄ ናቸው የሚል አልነበረውም። እና አሁን በቅርብ ወደ ሀገራችን ባመጣው ለምሳሌ ዩናይትድ ስቴትስ ዲሞክራሲ ኤንድ ጋቨርነንስ ዲሞክራሲና መልካም አስተዳደር ለሚለው ብዙ ገንዘብ የምታወጣ ሀገር ነች። ነገር ግን ኢትዮጵያ ውስጥ ያለው ሁኔታ በዲሞክራሲ የተመረጠ ህገ መንግስታዊ ስርዓት በጦር ሲጠቃ ወጥታ የለም፣ ይሄ መሆን አይችልም፣ መሆን አይገባውም፣ መቆም አለበት ብላ ጠንከር ባለ መልኩ አልተናገረች። አንዴ ወዲህ አንዴ ወዲያ አንዴ ተነጋገሩ ምናምን። ተነጋገሩ ማለት ጥሩ ነው፣ ግን ፕሪንስፕሉ ምንድን ነው? በዲሞክራሲ መንገድ የተመረጠን መንግስት በጦር አፍሪካ ህብረትና ሌላ አፍሪካ ሀገሮች ስልጣን የሚመጣ መንግስት አንቀበልም ባሉበት ዘመን መንግስት ዩናይትድ ስቴትስ ከማውገዝ ይልቅ እንዴት አድርጌ ላስታርቃቸው የሚል ነው። እና ሱዳን ውስጥም ሴንቲንግ ነው ያየን። የፕራይም ሚኒስትር አብደላ ሀምዶክ መንግስት ተሸርሽሮ እሱን ከስልጣኑ ሲለቅ የዩናይትድ ስቴትስ መልክተኛ ፌልትማን ከጀነራሎቹ ጋር እንዴት እንደሚደራደሩ ነው እንጂ ይሄ ካልተስተካከለ ያስተሳሰብና የመርሆ ጥራት ከሌለ ኢንፍሉዌንስ ወይም ተሰሚነቷን ታጣለች የሚል ትንጋለኝ በልባጨላቁም ጠንቂ።
መልካም። ለዚህ መሰረቶች ምንድን ናቸው የሚለውን ወደ ኋላ ላይ እናነሳለን። እርስ በርሳችሁ እንድትቀባበሉም እንድትከራከሩም አንዳችሁ በሌላችሁ ሀሳብ ላይ የሚቃረንም ሆነ ተጨማሪ የሚመስላችሁን ሀሳብም እንድትሰጡ እድል ሰጣለሁ። አቶ ነጋሽ በቀጥታ ወደ እርስዎ ነው የሚሻገረው። ወደ ኢትዮጵያ ጉዳይ ነው እርስዎ በጽሑፎ ይዘውን የሚዘልቁት። አሜሪካ በኢትዮጵያው ግጭት ገለልተኛ አደራዳሪ መሆን መቻሏን ጥያቄ ውስጥ ያስገቡታል። ዩናይትድ ስቴትስ እያደራደረች ያለችው የስምምነት ጥረት
በመካሄድ ላይ መሆኑን የሚጠቅሰው ጽሑፎ
በባለጋራነት የሚታዩ ሁለት ኃይሎች ማዕከል በኢትዮጵያ ውስጥ እንዲፈጠር የሚያደርግ ነው ሲሉ ይተቻሉ። ለሰራው ጥፋት ጸጸት የማይሰማው ይላሉ። ለሰራው ጥፋት ጸጸት የማይሰማው የህወሓት ወይም በሌላ ስያሜ የሚጠራ መሰል የኃይል ማዕከል በአንድ በኩል ማዕከላዊውን መንግስት በሌላ ያስቀምጣል። ይህም እንዲስተካከ በጦርነቱ ክፉኛ የተጎዳው የአማራ ክልልና ጎረቤት ኤርትራን እንዳይፈናፈኑ ወይንም ደግሞ በቁጥጥር ጫና ስር እንዲውሉ ያደርጋል ይላሉ። አቶ ነጋሽ ላጭር ጊዜ ለዩናይትድ ስቴትስ ፍላጎት ጥቅም ሲያስገኝ ለኢትዮጵያ ግን ዘላቂ ጉዳት እንዳለው
በንዑስ አህጉሩም የለየለት ቀውስ ካልተከሰተ
ቢያንስ በጣም ጥሩ በሚባለው ሁኔታ ዘለቄታ ያለው ያለመረጋጋትና ተጋላጭነትን ያስከትላል ነው የሚሉት። እስኪ ሁለት ዋና ዋና ነጥቦችን መርምር። ይህ ሊከተል ስለመቻሉ ምንድን ነው ማስረጃው? የድምዳሜው መሰረትስ?
እሺ በጣም አመሰግናለሁ። መጀመሪያ እዚህ አክብረ ስለጋበዝከን አንተም ቮይስ ኦፍ አሜሪካንም በጣም አመሰግናለሁ። በሁለተኛ ደረጃ አንዳንድ ጊዜ የአማርኛ ቃላቶች ሊጠፉኝ ስለሚችሉ እንግሊዝኛ ለሰው እንዲገባ በሚል ሳልፈልግ መቀላቀል ይኖርብኛል እና ስለዚህ አድማጮችን ይቅርታ ጠይቃለሁ በቅድሚያ። አሜሪካ አሁን ኢትዮጵያ ውስጥ የሚያደርገው ምንድን ነው? በቤተሰብ ጥል መሀል መጥቶ ከ7-8 ሺህ ማይል የሚርቅ መጥቶ አንዱን ወግኖ ልጁን አንተ ትክክል ነህ፣ ሚስቱን አንቺን ትክክል አይደለሽም። አሜሪካ የገባበት ስራ ምን ቢፈልጉ ነው? በእኛ በቤተሰብ ጥል መሀል ኢትዮጵያ ከአሜሪካ ጋር አልተጣላችም እና ሳየው ዋና ጉዳዩ አሜሪካ ኢትዮጵያ ውስጥ የገባበት ምክንያት ቻይና እዛ አካባቢ ላይ እንዳትረጋጋ፣ በጽሁፌም እንዳልኩት ኢትዮጵያና ሶማሊያ ኤርትራ አንድ ላይ እንዳይሆኑ ትፈልጋለች አሜሪካ እና እነኚህ ሁለቱ በተለይ ሶማሊያና ኤርትራ 4300 ኪሎ ሜትር የሚሆን የባህር ጠረፍ ስትራቴጂክ በሆነው በአፍሪካ ቀንድ ላይ አላቸው እና አሜሪካ ነርበሰውኛል ብላ ትናገርም፣ ግን ይሄንን ለማድረግ ኢትዮጵያ ውስጥ ያለው ቁስል ምንድን ነው? በሃይማኖት ልዩነት ሊኖረን ይችላል። በዚህ በብሔር እና የሆኑ ቁስሎች አሉን። ያንን ፈልጋ መጣ ጀምራለች። ይሄ ደግሞ አደገኛ ነው። እኔ ሳየው በአስታራቂነት ስም አንደኛ ገለልተኛ አልነበረችም። ሁሉ ጊዜም ወስዳ ነው አሜሪካ ኢትዮጵያ ላይ የሰራችውና ያለፈው ጊዜም የህወሓት ስልጣን ላይ መምጣት ከአሜሪካ እገዛ ጋር የተያያዘ ነው እና ያኔ ኢትዮጵያ ህዝብ ተጎድቷል። አሁንም ዝም ካል ቁስላችንን ተመልክተው ከአንዱ ጎን ወግነው አማራ ከዚህ ውጣ፣ ኤርትራ ጋር አትነጋገሩ፣ እንግዲህ አስቡበት፣ የኢትዮጵያ ህዝብ መጥቶ ለአሜሪካ ይሄንን አድርግ፣ ጥቁሮቹ ጋር እንዲያታድርግ፣ ስፓኒሾቹ ጋር እንዲያርግ ብሎ የቤተሰብ ጥል ውስጥ ገብቶ ዋናው አሜሪካ የሚፈልገው የራሱን በዓለም ላይ ያለውን ገዥነት ማረጋገጥ ነው። ያንን ሰፈር አጣርቶ እርስ በራሱ ተጣልቶ ስደተኛ ተፈጥሮ ብዙ ሰው ቢያልቅም ሌላ በዓለም አካባቢ እንዳየ ነው ለአሜሪካ ጉዳዩ አይደለም። ተጠቅሞ ያ አካባቢ ከፈረሰ በኋላ ኩርዶቹን ጥሏቸው ሄዷል። ህወሓትንም ነገ ጥሎት ሊሄድ ይችላል አሜሪካ የማይጠቅመው ከመሰለው። የቬትናም ጦርነት ሁማንግን ትቶ ሄዷል። ሺአይቶቹን ኢራቅ ውስጥ ጥሎ ሄዷል። አፍጋኖችን ምን አድርጎ በቅርብ እንደሄደ እናውቃለን። እና ዋና አሜሪካ የሚያየው የራሱን ጥቅም የሚያስጠብቅበት ኢትዮጵያ ብትፈራርስ ለጊዜው አሜሪካን ጥቅም የሚያስፈልግ ከመሰላቸው በዚህ ላይ ይሳተፋሉ እና ይሄ አደገኛ አካሄድ ስለሆነ እንጠንቀቅ የሚል ነው።
መልካም። እንደማየው የምታነሷቸው ሀሳቦች ተከታይ ጥያቄ እንድጠይቅ ይጋብዛሉ። ሁላችንም ማዳረስ ስላለብኝ ለአቶ አዲስ አለምም እድል መስጠት ስላለብኝ ተመልሼ እመጣለሁ። አቶ አዲስ ዓለም መጀመሪያ እርሶ በዩናይትድ ስቴትስ ፖሊሲ ላይ ኢትዮጵያንና ባቶ ገብርኤል ጽሑፍ እንደታየው አህጉሩን ወይም ክፍለ አህጉሩን በሚመለከቱ ጉዳዮች ላይ ዩናይትድ ስቴትስ የምታራምደውን ፖሊሲ በተመለከተ የእርሶን አስተያየት ያስቀድሙ። ባቶ ነጋሽም ባቶ ገብርኤልም እስካሁን በቀረቡት ላይም የበኩሎን አስተያየት ማቅረብ ይችላሉ። እድሉ የእርሶ ነው።
አመሰግናለሁ። እኔም እንግዳ አርጋችሁ ስለጋበዛችሁኝ ያው ይሄም የአሜሪካ ድምጽ በአሜሪካ ግብር ከፋዮች የተቋቋመ ተቋም እንደመሆኑ የተለያየ የፖለቲካ አስተሳሰብ አመለካከት ያላቸው እንግዶችን እየጋበዙ የጋራ መግባባት እንዲኖር አትሊስት ባትስማማ እንኳን ሌላው ወገን ያለውን አስተሳሰብ ለማወቅ ያረጋቸው ያለች ያው በአማርኛ ሆነ በዝግጅቱ እንጂ የአሜሪካ መንግስት በአሜሪካ ዜጎች ከሚሰበሰብ ግብር የሚንቀሳቀስ ተቋም እንደመሆኑ ከዚህ እውቅና ከመስጠት መጀመር ፈልጋለሁ። ሁለተኛው አጠቃላይ የአሜሪካ በአፍሪካ ውስጥ ያላቸው የውጭ ጉዳይ ፖሊሲ በኢትዮጵያ ጋር የነበራቸው አሁንም ያላቸው ግንኙነት አጠራርጌ ለምናል አጠቃላይ ዓለማዊ ያለው ሁኔታ ያለው የኃይል ሚዛን እንቅስቃሴው በኃይል ወይም ደግሞ ትራዲሽናል ፓወር በሚባለው ብቻ ሳይሆን የሪዮት ዓለማዊ አስተሳሰቦች ፍትጊያም ያለበት ስለሆነ ዓለም እንቅስቃሴው ያው የተለያዩ ኃይሎች መካከለኛ ኃይሎች እና ትላልቅ ኃይሎችም ያለበት ስለሆነ በዛ የተቃኘ ነው። ወደ አፍሪካ ሲመጣ ያው በዋነኝነት በአፍሪካ ውስጥ ብዙ ግጭቶች፣ ብዙ የሰላም ማስከበር ስራዎች፣ ከዛም አልፎ የኢኮኖሚ ልማት ላይ ብዙ የሚሰሩ ስራዎች ስለነበሩ እነዛ ጉዳዮችን ማዕከል አድርጎ በሰላምና ጸጥታ፣ በማህበራዊ ልማት በተለይም በትምህርትና በጤና ከዛ በላይ በሰብአዊ ጉዳዮች ማዕከል አድርገው ሲሰሩ የነበሩ ናቸው። በኢትዮጵያና የአፍሪካ ቀንድ ያው ነገር የሚታይ ሁለቱም የተያዙ ስለሆኑ የነበረው እንቅስቃሴ በዋነኝነት የአፍሪካ ቀንድ ያለመረጋጋት የሰፈነበት ቀጠና ስለነበረ በተለይም የደቡብ ሱዳን፣ የኤርትራን ረዘም ላለ ጊዜያት ገንቢ ሚና ከመጫወት ይልቅ ለቀጠናው ሰላምና ጸጥታ መደፍረስ ዋና ተጠያቂ አካል እስከመሆን ያለፉት 20 ዓመታት በዛ እንቅስቃሴ ተዘብቆ የነበረ ስርዓት እንደመሆኑ በሌላ ወገንም የሱዳን መንግስት የነበረው የእስላማዊ አክራሪነት ጋር ተያይዞ ረዘም ላለ ጊዜያት አሜሪካ ስትመራበት የነበረው የውጭ ጉዳይ ፖሊሲ ማዕከል በማድረግ የተቀዛቀዘ ግንኙነት ነበረው። ከዛ ቀጥሎም ያው የሶማሊያ ከ91 መፈራረስ በኋላ መበታተን በኋላ ደካማ መንግስት ተቋቁሞ ያው የጸረ ሽብር እንቅስቃሴውን ማዕከል አድርጎ ሲሰራ የነበረ ነው። እነዛ ነገሮች ያው ጠቅላይ ተደርጎ ሲታዩ ኢትዮጵያ ከነኛ ሀገራት አንጻር በተለይም በፈረንጆች አቆጣጠር ከ1991 በኋላ ሌሎች ሀገራት ያልተረጋጉ ሀገራት ሆኖ ቢቀጥሉም ያው ካለመረጋጋት ከዲክታተርሽፕ ወይም ደግሞ ከፈላጭ ቆራጭ ስርዓት ወደ ፌደራላዊ ዲሞክራሲያዊ ስርዓት ለመሸጋገር የነበረው ከዛ አልፎም ያው ኢትዮጵያ የተረጋጋ መንግስት በኢኮኖሚያዊ በቁጠባዊ እንቅስቃሴም ጥሩ እንቅስቃሴ እያስመዘገበ የነበረ መንግስት እንደመሆኑ አሜሪካ ብቻዋን በቀጠናው ከምታስፈጽመው የውጭ ጉዳይ ፖሊሲ በተጨማሪ ተመሳሳይ የውጭ ግንኙነት ፖሊሲ ተመሳሳይ የውጭ ግንኙነት ዓላማ ካላቸው ሀገራት አብረው ለመስራት ከነበረው ፍላጎት አንጻር ያው ኢትዮጵያ እንደ ኢትዮጵያ የሰላምና ጸጥታ የሰላምና መረጋጋት ተምሳሌት ሆና በጸረ ሽብር እንቅስቃሴ ህገወጥ የሰዎች ዝውውር፣ ህገወጥ የገንዘብ ዝውውር በሚደረጉ እንቅስቃሴዎች አብሮ በመስራት ስደተኛና ስደተኝነት የሚያስፋፉ ጉዳዮችን ለመቅረፍ በሰብአዊ ልማት፣ በጤና፣ በትምህርት እና በአጠቃላይ በኢኮኖሚ እንቅስቃሴዎችን ስትረዳ ነው የቆየችው። ይሄ እንደተጠበቀ ሆኖ አሁን ባለው በተለይም ደግሞ ካለፈው የአብይ መንግስት ከመምጣት ጋር ተያይዞ ከነበረው መንግስት አሜሪካ ከነበራት የውጭ ጉዳይ ፖሊሲ አስተሳሰቦች አብሮ ማይሄዱ የምትላቸውን ጉዳዮችን ስታነሳ የነበረ ነው። በኢህአዴግ ጊዜ የስርዓት ለውጥ ከመጣ በኋላ የስርዓት ለውጥ እንዲመጣም ከበስተጀርባ በተለይም በዶናልድ ያማማቶ በሌሎቹም ልዑካኖች በኩል ሲሰራ ቆይቶ የአብይ መንግስት በኢህአዴግ የተመረጠ ሊቀመንበር ተደርጎ ተመርጦ ያው ከዛ በኋላ የተደረጉ የዲፕሎማሲ ድጋፎች ከዛም አልፎም ያው አጠቃላይ በምዕራብ ዓለም ስሙን ያው ከነበረው አዲስ የተመረጠ ብዙም አይታወቅ ግለሰብ ቢሆን ከዛ በኋላ ግን ከጀርባም እነሱም የነበረበት ስለሆነ የስብና ግንባታ ብዙም ሳይሰራ እስከ ኖቤል ሽልማት ሌሎች ልጆችም ያው ከነበረው ይሰራል ብለው ካሰቡት የምስጋና መዝገብ የነበረበት ጊዜ ነው። በቅርቡ ያው ሁለት ጦርነቱ ከመጀመሩ ካንድ ወራት በፊት በዛን ሰዓት የነበረው የአሜሪካ አስተዳደር ጦርነቱ እንደሚጀምርም ጦርነቱ ሊጀምር እየታወቀ ሌሎች ሀገራት እንደ አውሮፓ ህብረት ንግግራቸው በሰናፍቱ ሁሉን አካታች የሆነ ውይይት አድርጉ የሚል ጥያቄ እያቀረቡ በነበረበት ሰዓት ያው የአሜሪካ መንግስት ለጦርነቱ እንደማይቀር እየታወቀ ያው ድጋፍ በሚመስል መልኩ አረንጓዴ መብራት እስከማሳየት ደርሶ ከዛ በኋላ ጦርነቱ ከተጀመረ በኋላ ጦርነቱ እንደተጀመረ የሚል ግልጽነት ሳይኖረው ሌሎችም የጎረቤት ሀገራት ኤርትራ ቀድማ የዝግጅቱ አካል ለሁለት ለሶስት አመት ዝግጅት ያደረገበት ጦርነት ሆኖ ሲያበቃ ያው የኤርትራ መንግስት ወደ ጦርነት የገባው የትግራይ መንግስት ወደ አስመራ ሮኬት ስለተኮሰ ነው የሚል ነው። ያው በቅርቡ እንደምታስታውሱት ያው የተባበሩት መንግስታትና የኢትዮጵያ ሰብአዊ መብት ኮሚሽን ባደረጉት ጥናት የኤርትራ መንግስት ቀድሞ ምዕራብ ክልላዊ ሁመራ ላይ ወደ አስመራ ሮኬት ከመተኮሱ በፊት በከባባት መሳሪያዎችን ሲደበድብ እንደነበር ያው ሮኬት መተኮሱ በፊት ቀደም ብሎም ያው ወደ ትግራይ ገብቶ እንደነበር አረጋግጠዋል። እና እነኚህ ጉዳዮች አሜሪካ መንግስት በሰዓቱ ለኢትዮጵያ መንግስት ጦርነቱ ሙሉ ድጋፍ ከመስጠት ግሪን ላይት እስከመስጠት የተሰሩ ስራዎችን ዲስቶርት አድርጎ እስከመቅረብ ደርሷል። አሁን ባለው የባይደን አድሚኒስትሬሽን አስተዳደር ከመጣ በኋላ አሁን ያለው ጦርነት በሰላም እንዲፈታ የሰብአዊ እርዳታ እንዲደርስ ይህ የሚባል የሚጨበጥ እርምጃም ያልወሰደበት እንትን ያለው ማለት ይቻላል።
መልካም። የአንድን ሀገር የውጭ ፖሊሲ ያህል ግዙፍ ነገር አንስቶ ባጭሩ መቋጨት ያዳግት ይችላል። ሰፊ ዝርዝሮችም እንደሚኖሩ ትረዳለሁ። ነገር ግን አንደኛ በርከት ያሉ ጥያቄዎችን ማንሳት እንድንችል አድማጮችን በቅጡ እንዲከታተሏችሁ መልሶቻችሁን ባጭሩ እንድታደርጉልኝ ጠይቃለሁ። የመጀመሪያው እንግዲህ መሰረቱን ለማስቀመጥ ስለነበር ረዘም ያለውን መልሳቸውን ወስዳለሁ። አመሰግናለሁ። አሁን ወደ ጥያቄው ልመለስ። አቶ ገብርኤል በርሶ ነበር የጀመርኩትና ወደ እርሶ ልምጣ።
ባቶ አዲስ ዓለም የተነገሩትን የአሜሪካን ፖሊሲ አውንታዊ ገጽታ የሚያሳዩ ሐሳቦች ተከታትለዋል። እርሶ በጽሑፎም ቀደም ብሎ ባቀረቡትም ሐሳብ ሱዳንና ኢትዮጵያን አስመልክቶ በመሳሌ በሚያነሱበት ሐሳቦ አህጉሩን የሚመለከት በወጉ የተሰናዳ ፖሊሲ ያለ መኖር የከሰተው ይሉታል። ቀደምም ጠቅሰውታል። ንጻና ፍትሃዊ ምርጫ ብቸኛ መንገድ መሆኑን ማሳየት እንዳልቻሉ ሌሎች ፍላጎቶች በዲሞክራሲያዊ አስተዳደር ቦታ ቀድሚያ እንደተሰጣቸው ይገልጻሉ። ይህንንም ለምሳሌ ሲያቀርቡ በኢትዮጵያ በህጋዊ መንግስት ላይ የተቃጣን ጥቃት በግልጽ ለማውገዝ ማመንታት ግጭቱ እንዲቀጥል አድርጓል ነው የሚሉት። እንዲያውም እንዲራዘም እንዳቀጣጣይ ኦክሲጅን ይላሉ። ህይወት ሰጥቶታል ሲሉ ይተቻሉ። እንዴት የዚህስ ማረጋገጫው ምንድነው?
ቴንክ ዩ። ኢንፋክት ያንን ከጻፍኩ በኋላ የተከሰቱትን ምዕራብ አፍሪካና አካባቢ የተከሰቱትን የመፈንቅለ መንግስት ሙከራዎች ስታይ የዌስቱ የጸና ክሊር የሆነ አቋም አለመውሰድ እነኚህ ስልጣንን በጉልበት እንይዛለን ብለው ለሚያስቡ ወታደሩም ሆኑ ጎሬላዎች ኦክሲጅን እየሆነ ነው። ሞር አሁን አይ ቲንክ ምናው በማሊን፣ በቡርኪና ፋሶ፣ በጊኒ የሚታየው የአፍሪካ ህብረት ኤኮዋስ በዛ ደረጃ እንኳን ሲያወግዙት ዌስቱ ኢኮኖሚክ ኢንትረስት ይሁን በሌላ ኢንትረስት ይሁን ከማውገዝ ወደኋላ ያለበት ሁኔታ እያየን ነው። እና ከኢትዮጵያም አልፎ ለሌሎችም ሱዳን ጀነራሎቹ በአሜሪካኖቹ ቀልድ ነው የቀልዱ የነበረው። ጀነራሎቹ ፌልትማን ነው ወይስ የአሲስታንት ሴክሬታሪ ኦፍ ስቴት ሞሊ ፊነች ኃላፊ እየተባባሉ ይቀልዱ ነበረ። ፌልትማን ካርቱም ሄዶች እነሱ ምንም ስልጣን እንደሌለው አድርገው ነበር የሚያወት። ምክንያቱም አገን የጸዳ ፖሊሲ አልነበረ። የተመረጠን መንግስት ከገለበጣችሁ ወይም ኮንስቲቱሽናል ስርዓቱን ከእንትን ካላችሁ አሜሪካ እርምጃ ይወስዳል፣ ዌስቱ እርምጃ ይወስዳል ብሎ ዌስቱን፣ መካከለኛው ምስራቅን፣ እነ ቻይናን እንኳን ይብን አስተባብሮ የመንቀሳቀስ አልነበረም። አቶ አዲስ ያለው እሱ የሳለው የነበረው መንግስትና ሌሎቻችን አሁን ራቅ ብለን ያለው ስናየው እኔ የማየው ለአሜሪካ የኢትዮጵያ መንግስት የ27 ዓመቱ መንግስት እንደ ጉዳይ አስፈጻሚ ነበር ያሉት። የነሱ ጉዳይ አስፈጻሚ እና ይሄ ሁለት መልክ የነበረው መንግስት ነው። አገር ውስጥ እና አገር ውጭ። አገር ውስጥ አይ ቲንክ ያ በኢኮኖሚ ምናምን ብዙ ስራ ተሰርቷል፣ እሱ የማይካድ ነው። ግን በፖለቲካ በአስተዳደር በኩል ብዙ ጭቆና፣ ጸረ ቴሮሪስት ይላል። ግን አገር ውስጥ ያሉት ደግሞ መንግስት ራሱ ነበር ቴሮሪስት፣ ፕራይም ሚኒስተሩ እኮ ብሎታል። እኛ ራሳችን ይቅርታ መጠየቅ አለብን ያለበት። ለውጭው ዓለም ደግሞ ሌላ መልክ ነው ያለ። ሁለት መልክ ያለው መንግስት ነው። ለውጭው ዓለም ደግሞ ሶማሊያን ሄድ ሲባል ሶማሊያ ሄዱ ስንል፣ ደቡብ ሱዳን ሲባል ሱዳን ሲባል ኤርትራን ሲባል እና የእነሱ ጉዳይ አስፈጻሚ እንጂ ራሱ የሚያምንበት የአይዲዮሎጂካል ወይም የአስተዳደር ስትራቴጂ ያለው አይመስለኝም። ኢህአደግ ብዙውን ጊዜ ፓርቲ ሞኖፖሊ ነበር ሲያካሄድ የነበረው። የተወሰኑ ትልልቅ የፓርቲው ድርጅቶች ነበሩ ኢኮኖሚ የሚቆጣጠሩ። ዛሬ አሁን ፈሶ አይ ኢኮኖሚ መከፈት ምናምን ይሄ ዌስቱን ወደ ኢትዮጵያ አትራክት ሊያደርገው ይገባል። ነገር ግን እነሱ ባላሰቡት መንገድ ይሄ ሰውዬ ስልጣን ያዘ። ስቴት ዲፓርትመንት ያለው ፖሊሲ አውጪዎች የአብይ መምጣት ወረቀቱ ላይ እንዳልኩት ኮትም ኦፍ ጋር ሳስቡት መጣባቸው እና አሁን ሲያዩት እንደ ቀድሞ መንግስት እንደማይመቻቸው ተረዱት። ይሄ የኢትዮጵያ ለኢትዮጵያ የቆመ መንግስት እንጂ እንደ ልብህ እዛና እዛ የምታዘውና መልሰውና የምትሰደው እንዳልሆነ ሲረዱ ይህንን መንግስት ማዳከም እንዳለባቸው በማመን ነው።
መልካም። የቀድሞ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጀፍሪ ፌልትማን የኢትዮጵያና የዩናይትድ ስቴትስ ግንኙነት ከግጭቱ አንድ አመት በኋላ በሚለው ዩናይትድ ስቴትስ ከኢትዮጵያ ጋር የነበራት ግንኙነት የቱን ያህል ጠንካራ እንደነበረ ባመላከቱበት መከራከሪያቸው የክልሉን ስትራቴጂያዊ ጠቀሜታ ያነሳሉ። አዲሱ ጠቅላይ ሚኒስትር ጊዜ ሳያጠፉ በእጅጉ የተነሳሱበትን የምጣኔ ሀብትና የዲሞክራሲ ተሐድሶ እቅድ ይፋ ያደረጉት፣ የተለቃቃና ሁነኛ ሚና ሊጫወት የሚችል የሲቪል ማህበረሰብ ለመመስረት ካላቸው ራዕይ የቀድሞ የኢህአዴግ መንግስት አጥብቆ ውድቅ ያደረገውን የዩናይትድ ስቴትስ ዲሞክራሲና የአስተዳደር ፕሮግራሞችን በይሁንታ ተቀበሉ ይላሉ። መልካም ግንኙነት እንደነበረ ዩናይትድ ስቴትስም ያንን እንደምትቀበል ነው ተቀባይነት ያጣው የማርክሲዝም ትወራ አልፎ ለመሄድ ያሳየው ቁርጠኛ ውሳኔ የሥራ ዕድል መፍጠር የሚያስችል ከፍ ያለ የውጭ መዋለ ንዋይ መሳብ ያስቻለ ነው ሲሉ ይከራከራሉ። እሳቸው ከሚሉት ሐሳብ አንጻር አቶ ነጋሽ
አድማጮች ከሶስቱ እንግዶቻችን ከአቶ ገብርኤል ንጋቱ፣ ከአቶ ነጋሽ አብዱራማንና ከአቶ አዲስ ዓለም ደስታ ጋር የጀመርነው ወግ አልተቋጨም። ተከታዩን በሌላ ፕሮግራም እናቀርባለን።
ቀሪውን ጨምሮም ሙሉውን ከድረገጻችንና ከማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን እንግዶቻችንን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልን።
በወቅታዊና አነጋጋሪ የኢትዮጵያ ጉዳዮች ላይ የሚቀርቡ የተከታታይ ክርክርና ውይይቶች አካል ነው።
ለወራት ሲካሄድ የቆየው ጦርነትና አሁንም ለበርካታ ሰላማዊ ሰዎች ሕይወት መጥፋትና ከቀያቸው መፈናቀል ምክንያት የሆኑ በአንዳንድ የአገሪቱ አካባቢዎች በመታየት ላይ ያሉት ግጭቶች
እንዲሁም የተኩስ አቁም በጦርነቱ የተጎዱ ማህበረሰቦችን መልሶ መገንባትና ሌሎች ተዛማጅ ፍሰቶች ክርክርና ውይይቱ ትኩረት ከሚያደርግባቸው ጭብጦች ውስጥ ናቸው።
ባለፈው እሁድ የመጀመሪያውን ክፍል አስተምተናችሁ ነበር። ለሁለተኛው ክፍል ለሁለቱ የፕሮግራሙ ተሳታፊ እንግዶቻችን ለዛሬ ቀጠሮ ሰጥተንና ተቀብለን የተሰነባበት ነው።
እንግዶቻችን በቀጠሯቸው መሰረት ተመልሰዋል። ራሳቸውን ያስተዋወቁበትን እናስታውስና ወደ ዝግጅቱ እናምራ። አቶ አለማየሁና ወይዘሮ ያብስራ ለተከታዩ ውይይታችሁ በድጋሚ ተመልሳችኋል። አመሰግናለሁ። ባለፈው ሳምንት እልባት ካደረግንበት ጭብጥ ነው የምንነሳው። ተከታይ ጥያቄ አንስቼ ነበር የተቋረጠው። የትግራይና የትግራይ ህዝብ ጉዳይ በአንድ አካል በህወሓት ብቻ ሊገደብ አይገባም።
ገዢው ፓርቲ ህወሓት በጥሩ ሁኔታ የማይቀበላቸው ያሏቸውን ጨምሮ አቶ አለማየሁ የተለያዩ ሐሳቦች አሉ። የትግራይን ህዝብ ፍላጎት ያካተቱ ማናቸውንም ውሳኔ ለማድረግ ማዕከላዊ መንግስት ከህወሓት ባሻገር ማሰብ አለበት ነው ባጭሩ ያሉት። በቀደመው አስተያየቶ ከሱን ጀምር እንብዛም አለመሰማቱን በሌሎች በኢትዮጵያ ሌሎች አካባቢዎች ያሉት ጭምር የሚያውቁት አይመስለኝም ብዬ ነበር ያን ጥያቄ ሰንዝሬሎት ያቆም ነው አቶ አለማየሁ።
እንግዲህ በዚህ ባለፉት 2 ሳምንታት ውስጥ ትግራይ መቀሌ ላይ ብዙ ውይይቶች እየተከናወኑ እንደነበረ ማየት ይችላል። በተለይ ደግሞ እዛ ባለው ሀገራዊ ጉዳይ ላይ የሚደረግ ምክክር እየተደረገ ያለበት ሁኔታ ነው። በተለያዩ ሚዲያዎች በተለይ ደግሞ አዲስ በዩቲዩብ ቻናል ላይ ብቅ ብሎ የነበረ ሚዲያ አለ፣ ትግራይ ፐብሊክ ሚዲያ የሚባል። እዛ ላይ አንድ 2 ፕሮግራሞች ሰርቶ ነበር። አንደኛው ኢንተርቪው ነው ከ2 የትግራይ ተቃዋሚ ፓርቲዎች ከሳልሳይ ወያነ ትግራይ ሳወት እና ከውድነትነት ትግራይ ከውናት ሊቀመናብርት ጋር የተደረገ ውይይት ነበረ። በጣም ጥሩ ውይይት ነበር የተካሄደው። ግን በሚያሳዝን መንገድ ከተላለፈ ከሳምንት በኋላ ውይይቱን የቀጠው ጋዜጠኛ ካሜራማን እና አንደኛው አርታኢ መሰለኝ አንድ ጋዜጠኛ ታስረዋል። በጣም ያሳፈር ነው፣ በጣም ያሳዝን ነው። መግለጫዎቹ መጥተዋል በዚህ ጉዳይ። እንግዲህ ወደ ዋናው አጀንዳ እንመለስ። ዋናው አጀንዳ ምንድን ነው? ሀገራዊ ምክክር፣ ሀገራዊ ውይይት ያስፈልጋል። እንደምናውቀው ህወሓት ገና ከመጀመሪያው ጀምሮ የሁለትዮሽ ውይይትን አይቀበልም ነበር፣ አልተቀበለው። በብልጽግናና በህወሓት መካከል የሚደረግ ምንም አይነት የሁለትዮሽ ውይይት ሊኖር አይችልም። ነገር ግን ሁሉን አቀፍ የሆነ ሁሉም ተቃዋሚ ኃይሎች የሚያሳትፍ ሀገራዊ ውይይት ያስፈልጋል እስከ ሀገራዊ ሽግግር ድረስ። በእኔ እምነት ህወሓት ይህንን ከመርህ አንጻር የሚቀበል ከሆነ እንደዚህ አይነቱ ከቤት መጀመር አለበት እንላለን። ቻሪቲ ከቤት ይጀምራል የምንለው ነገር አለ።
መልካምነት ከቤት መጀመር አለበት ይባላል።
አዎ አዎ። እና ትግራይ ውስጥም ውይይት ያስፈልጋል። ሀገራዊ ሁሉን አቀፍ ውይይት የሚያስፈልግ ከሆነ ትግራይ ውስጥም ሁሉን አቀፍ ክልላዊ ውይይት፣ ሁሉንም የሚያሳትፍ ውይይት፣ ሌሎችን ኃይሎች እያገለሉ ህዝብንም እንኳን በየደረጃው ሳያወያዩ ሳያማክሩ ሀገራዊ ሁሉን አቀፍ ውይይት ፈልጋለሁ ብሎ ማለት ዝም ብሎ ሊፕ ሰርቪስ ነው የሚመስለው።
አቶ አለማየሁ በቀደመው አስተያየቶ ላይ ዘርዘር አድርገው ገልጸውን ነበረ። እየሆነ ነው ግን ያ መነጋገር ትግራይ ውስጥ እየሆነ ነው ሁሉን ያሳተፈ ሲሉ የተለያዩ ድምጾች አሉ፣ ህዝቡ እንዲናገር ያስፈልጋል፣ የህዝቡም ድምጽ መስማት አለበት ነበር አጽንኦት ሰጥተው የተናገሩት። ያ እየሆነ ነው በአሁኑ ሰዓት ትግራይ ውስጥ?
አምን ኤሊቱ ነው እየተወያየ ያለው። ኤሊቱ እየተወያየ ነው፣ ፖለቲካ ፓርቲዎቹ እየተወያዩ ነው። ፖለቲካ ፓርቲዎቹ ምክር ቤትን ድረስ እንሰማ እያሉ ነው። ነገር ግን ገዢው ፓርቲ ይህንን እያስተናገደ ብቻ አይደለም ሳይሆን እርምጃም እየወሰደባቸው ይገኛል። ይህ ነው ያለው ሁኔታ።
መልካም። እርምጃ እየወሰደ ነው ሲሉ አሁን በትግራይ ውስጥ እነኚህ ቀደም የገለጿቸው የሶሻል ሚዲያ ውይይቶችን ያካሄዱት መቀሌ ውስጥ ነው?
መቀሌ ውስጥ ነው የተከናወነው። የውድብ ናጽነት ትግራይ ሊቀመንበር አቶ ግርማይ በርሀ መቀሌ ዩኒቨርሲቲም አስተማሪ ናቸው እና ሳልሳይ ወያነ ትግራይ ሀያል ጎደፋ ይመስለኝ ስሙ፣ እነርሱ በህወሓት ላይ ያቀረቡት ትችት እጅግ በጣም ጠንካራ ትችት ነው ያቀረቡት። ያንን ተከትሎ ነው በጋዜጠኞቹ ላይ የእስራት እርምጃ የተወሰደው። ከዚህ የተለያዩ ሚዲያዎች ያንን ዘግበውታል። ከዚህ ከዲያስፖራ አካባቢ ያሉት የትግራይ ሚዲያዎች ያ እንደዛ ነው ያለው ሁኔታ። ግን እንደምታውቀው ደግሞ ኢትዮጵያ ደግሞ ሀገራዊ ምክክር ለማድረግ እየተዘጋጀች ትገኛለች። ይሄ ሁለቱ ነገር እንዴት አብሮ እንደሚሄድ እንዴት ሊጠናል እንደሚችል ሊታሰብበት የሚገባው።
መልካም። ለወይዘሮ የአብስራ እድል። ወይዘሮ የአብስራ በአቶ አለማየሁ የተገለጸውን ሰምተዋል። በቅድሚያ አቶ አለማየሁ ለሰጡት ምላሽ የህዝቡ ድምፅ መሰማት አለበት፣ ከአንድ በላይ አካል ትግራይን የሚወክልበት ሁኔታ የተለዩ ድምፆች መሰማት አለባቸው፣ ያ እድል የለም። እንዲያውም ያን ተከትሎ የገዢው ፓርቲ ህወሓት ውይይት በሚያደርጉ ያን ባሳተፉ ሰዎች ላይም የእስር እርምጃ ወስዷል ድረስ ነው ያሉት። የእርስዎ ምላሽ ምንድን ነው?
እሺ፣ በመጀመሪያ የተለያዩ ድምጾች መኖራቸው የተለያዩ የፖለቲካ ስብስቦችን አስተሳሰብ መኖራቸው ይበል ነው። በትግራይ ክልል ብቻ ሳይሆን በተለያዩ በኢትዮጵያ ክልሎች እንደ ሀገር እንደ ህዝብ ድምጻችንን የሚወክሉ የተለያዩ ሳቢዎችና ስብስቦች መኖራቸው በእርግጥ ጥሩ ነው። እነዚህ ስብስቦች ግን የህዝብን ድምጽ ያማከለ ህዝብንና ወገንን የሚጠቅም የራስን ጥቅም ሳይሆን የህዝብንና የአገርን ጥቅም ያማከለ መሆን ሲችል ነው ለሀገሪቷን ጠቅማት የሚችለው። እነዚህ የተዋቀሩ የተሰባሰቡ ወይም ከዚህ በፊትም የነበሩ የፖለቲካ ስብስቦች የትግራይን ህዝብ ከኢትዮጵያውያን እህትና ወንድሞቹ ጋር ለመኖር የሚያስችለውን መፍትሄ ካላመጡ፣ አሁንም ህዝቡን ያማከለ አላማ ይዘው ካልተራመዱ፣ ወደፊት ጦርነቱን ቢቆም ሰላም ይፈጠር ተብሎ መንገድ ቢጀመር በትግራይ ህዝብና በተቀረው ኢትዮጵያ መካከለ የሚያቀርብና ያቆሳስል ሐሳብ ይዘው ቆሞ የተነሱት እኔ ከህወሓት በስም ለዩ በተለያየ ትንንሽ ስታዲዮች ቢለዩ ወደፊት የሚያራምድ ለትግራይ ህዝብ መፍትሄ ነው ብዬ አላስብም። ስለዚህ ያ ቢታሰብበት ይሄንን ገዢ ፓርቲ በተነጋገሩበት ሂስ በሰጡበት ላይ ተነስቶ እርምጃ እየወሰደ ነው የተባለው ያ የህወሓት በታሪክ የምናውቀው በገዢ በነበረበት ወቅት በኢትዮጵያ ውስጥ ያደረጋቸው የተለመዱ ተግባሮቹ ናቸው። አዲስ ነገርም አይደለም። ይሄ እየተፈጠረ መሆኑ በትግራይ ውስጥ ቢያሳዝነኝም ትልቁ ስጋቴ ግን እነዚህ ስብስቦች እነዚህ ድምጾች እውነት የትግራይን ህዝብ እንደ ኢትዮጵያ አካል ሆኖ የሚያስቀጥሉ ናቸው ወይ? ትግራይ ህዝብ የኢትዮጵያ ህዝብ ነው። የኢትዮጵያ የተቀረው ብሔር ብሔረሰብ ደግሞ የትግራይን ድምጽ መስማት በጣም ይፈልጋል። አንዳችን ወደኋላ ቀርተን ሌሎቻችን ወደፊት እንሄድ የሚል እሳቤ ኢትዮጵያን ወደፊት የሚያራምዳል ካል ብዬ አላስብም። ስለሆነም የኢትዮጵያን ቀጣይነት የኢትዮጵያን ከህዝቦቿ ጋር አብሮ ወደፊት ዘመንን መሻገር ከሆነ የምናወራው ይህን እሳቤ አድርገው ህዝቡን ማዕከላዊ አድርገው የሚንቀሳቀሱ መሆን አለባቸው ብዬ አስባለሁ።
አድማጮች ሰዓታችን አበቃ እንጂ ውይይቱና ክርክሩ አላበቃም፣ ይቀጥላል።
የፕሮግራሙ ተሳታፊ እንግዶቻችንን ወይዘሮ ያብስራ ዘውዴንና አቶ አለማየሁ ፈንታውን ለጊዜያቸው እናመሰግናለን።
አድማጮች አሁን ወደ አዲስ አበባ የሚወስደን በንጉሥ ያክሊሉ እየተሰናዳ የሚቀርበው የአዲስ አበባ መስኮት ዝግጅት ነው።
ረሃብ ስንት ቀን ይፈጃል ሲል ነው ንጉሴ በአንድ ዕውቅ ኢትዮጵያዊ ባለቅኔ ግጥም መንደርደሩን ነበር በመግቢያችን ጠቆም ያደረግ ነው።
እንደ ወትሮው ሁሉ ዛሬም ታዲያ በታሪክ ማስታወሻ ዝግጅቱ ወደ 1966ቱ ድርቅና ረሃብ
በታዛቢ እንግዳው ትረካ በሐሳብ ወደዚያ ዘመንና ስፍራ ይወስደናል።
ረሃብ ቀጠሮ ይሰጣል ወይስ ቀን ቀጠሮ ይፈጃል? የሆድ ነገር ሆድ ይቆርጣል ይባላል ድሮም ይባላል ይዘነዝላል ይከትፋል ብቻ እስከሚጨርስ ድረስ ሆድ ለሆድ ጊዜ ይሰጣል ይላል ሎሬት ጸጋዬ ገብረ መድን ቀዌሳ እሳት ወይ አበባ በተሰኘው መጽሐፉ። ዛሬም የ1966ቱን ረሃብ መነሻነት እንዘክራለን።
እኛ በካሜራም የደረስንበት ብዙንም ነገር ያየንበት ብዙ ረሃቡ ስፋቱ እንዳለ ሆኖ ትንቅ ያየነው ግን እነ ባቲ ላይ ባቲ ከቆላውም የመጣ ከገጠሩም የመጣ ወደዚህ ወደ አዲስ አበባ እየተመመ በብዛት አርሶ የነበረው ባቲ አካባቢ ላይ ነበረ። የወሎም አስተዳደሩም እዛ ነበረ አርሶ ነው ያዘው። የዛን ጊዜ ለተሰበዙ ነበሩ እያሉና እንግዲህ እሳቸው ደግሞ እዚህ ከምታውቀው በእኛ በዛን ጊዜ የነበረው ቢሮክራሲ ፍጹም ለጃንሆይ የሚቀርቡት እንደ ወርቅ ከፊት የሚያብለጨልጩ ነገሮች ናቸው እንጂ ገበሬ ጩኸት የመሬቱም ይሁን የዳኝነቱም ይሁን ምንም ይሁን እዛው እነሱ ጋር ነው ተርፎ ተርከሶ የሚቀርቡ ጃንሆይ ጋር አይቀርቡም። ያንሆይ ጋር አንዳንድ አፈጥልኮ የሚመጡ በጎሳ ወይም በባላባቶች ወይም በአንዳንዶች በኩል ትንሽ ኃይል ያላቸው እንዲህ ያንን ምሽጉን እየሰበሩ ሲያልፉ የሚመጣ ነገር እንጂ ከፍተኛ የህዝብ ጥፋት ወይም በህዝብ ላይ የሚደርሰው እልቂት እንደዚህ ጃንሆይ ጋር ተተክ ብሎ መጥቶ እንደዚህ እንዳሁኑ ዘመናዊ አስተዳደር የሚሰማ ነገር አልነበረም። ሁሉም በየአቅሙ ወረዳ አስተዳዳሪ ያስናል፣ ባላባቶ ያስናል፣ እንደገና ደግሞ የክልል እንደራሴዎች ያሉ እነሱ ትልቅ ስልጣን አላቸው። ከጃንሆይ ያላነሰ ስልጣን ነው እያካባቢ ያላቸው እና ሰሞኑን ማታም ሆነ ቀን በዛ በኩል እንኳን እንዳያልፍ ወደዚህ ወደሳቸው እንዳይቀርብ ነገሩ የሚያደርጉት ነገር ምንድን ነው? እንደዚህ ሆነ እንደዚህ ሆነ እንዲህ እንዲህ ያለ ተፈጠረ ምንድን ነው ይሄ ነገር ተብለው እነሱን እስኪ አብራራ ምንድን ነው ይሄ ነገር የምንሰማው ተብሎ እንኳን ቢጠየቁ ደህና ደህናውን ነገር አዎ እንደዚህ አይነት ነገር ነበረ አሁን ግን በቁጥጥር ስር አውለነዋል ወይም እንደዚህ ያደርገናል ብለው ይናገራሉ እንጂ ይህን ያህል ሰው ተራበ፣ ይህን ያህል ሰው ሞቷል፣ ይህን ያህል ህዝብ እርዳታ ያስፈልገዋል፣ መድኃኒት እንደዚህ ከብቱ እንደዚህ አልቋል የሚል ዝርዝር ነገር የሚሰጥበት ሁኔታ ያለ አይመስለኝም።
ከንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ጋር ዓለምን ተዘዋውሮ የጎበኘው ጋዜጠኛው ኤልያስ ብሩ ነው የ66ቱን ረሃብ እያጫወተን ያለው። ይቀጥላል።
ካውሳ ወደ ላይ ወደ ባቲ የሚመጣው ቆልኛው የአውሳ ህዝብ ወይንም እንደማ አሁን በሚጠራው በአፋሩ በአፋሩ ክልል ህዝብ እንግዲህ ከፍተኛ ከብት የሚገኝበትና ከብት አርቢ ነው። እና ግመሉም ሁሉም እንዳለ ትግሉም በጉም እንዳለ ነው ያለቀው። መንገድ ላይ የተንተዋጠበ መንገድ ላይ ለመስራት የተበተነ ኮረት ነው የሚመስለው የነበረው የሞተው ሰውም የሞተው ሞተ ጤና ያለው ብቻ ነው የተንቀሳቀሰ ከብቱን ጭራ ተከትለ ነው የሚሄደው። እና ያንን ህዝብ እያነሳን ነው የመጣ ነው። እውነት ለመናገር ሰው በህይወቱ ቆሞ ያንን እንደገና ምስክርነት መስጠት በጣም ትልቅ ነገር ነው። በጣም ይከብደኛል። ለእኔ ለራሱ የዛን ጊዜ ያለው ነገር እኔን ህሊና ውስጥ እንደተም ድረስ ስላዩት ነው። እኔ የዛን አለም እስኪት ሰው ሬሳ እየተራመድኩ አንዱ ከአንዱ አንዱ ከአንዱ ያለውና የሌለውን ብዛቱን እና መጠኑን የሚያሳይ ነገር እያነሳው ሲሄድ ምን አይነት ነገር ያለው ውስጥ እንደሚለዋል አቁሚያው መቼም የሙያ ነገር ስለሆነ ሙያው ደግሞ ቅድም እንደነገርኩ ይህንን ነገር እንዴት አድርገን ላሰሰው የምችለው ምን የዚህን ኢምፓክት ወይም ደግሞ የዚህን ጥልቀት ስፋት እንዴት አድርገን ማሳየት የምችለው ለመሆኑ በሚገባ ሰውእንትን ቀሪሻለሁ እያልኩ ራሴን እየጠየቅኩ ነው። ደጋግሜ ደጋግሜ የማነሳው ከዛ ውስጥ አንዳንድ ነገሮች አሉ። አሁን ብዙ ጊዜ እንኳን ደንብ ሲጠቀሙበት አይተ እንደሆነ እናቷን የእናቷን ሶፊ እናት ደግሞ መሬት ከሚዘመር የተንፋ በቀጥ ጠርበ የበቆሎ ድጋፊ ስንዴ ድጋፊ ስትለቅም ከጎኗ ደግሞ ቁራ ሲለቅም ይሄ ፊልም ብዙ ጊዜ ይታያል። ያ አይነት ፊልም ነው። እውነት ለመናገር እንዲህ እንዲህ አይነት ነገሮች በጣም ታች የሆኑ ነገር ሰውን የሚኮረኩር ረሃብ ምን ያህል ደረጃ ላይ እንደደረሰ ለማሳየት በቀኔ ሞተውን ብዛት ለማሳየትም መቼም ጉድ ነው። ልክ ሰው ወደ አንድ ባህል የሚተምነ የሚመስል ግማሹ ልጅ ይዘዋል፣ ግማሹ ምስትን ይዘዋል፣ ግማሹ አባቷን፣ ግማሹ እንደዚህ ነው እንጂ በእዛው ቀኑን ሙሉ ሲቆፈር ቀባር ነው የሚኖር። ያም ሆኖ በዛ በደረቀ አንጀታቸው፣ ያም ሆኖ በዛ ረሃብ ባቆራመተ ሰውነታቸው አጥንታቸው የተቆጠረ እምባቸው ይፈስ ነበር።
አመሰግናለሁ ጋዜጠኛ ኤልያስ ብሩ። የዛሬ 15 ቀን እንገናኝ።
ንጉሥ ያክሊሉን ለዝግጅቱ እናመሰግናለን።
የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸው ሆነ
ለፕሮግራማችን ይስማማሉ ባላችኋቸው ርዕሰ ጉዳዮች ዙሪያ
እንደተመቻችሁ በመጻፍና በመደወል እንድትሳተፉ እንጋብዛለን።
የዛሬውን ግን በዚሁ ልንቋጭ ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com
ስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው።
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች
እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ትዝታ በላቸው ነን። በዚሁ ተሰናበትን።
ለአሁኑ ሰላም፣
ደህና ደሩ። Yeah.
Better, 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 better